the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
I once again call in the strongest possible terms on those responsible.
ልጃገረዶችንና ሌሎችንም ህጻናት የጠለፉ ሁሉ ያለ አንዳች ቅድመ ሁኔታ እንዲለቋቸው እጅግ ብርቱ የሆነ ጥሪ በድጋሚ አሰማለሁ።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከናይጄሪያ ዋና ከተማ አቡጃ ትናንት ካስተላለፉት መልእክት የተቀነጨበ ነው የሰማችሁት። ሙሉ ዘገባው ዜናውን ተከትሎ በዕለቱ አብይ ርዕስ ይሰማል።
የብሩንዲው ፕሬዝዳንት ፒየር ንኩሩንዚዛ ባለፈው ሐሙስ ለሶስተኛ የስልጣን ዘመን ቃለ መሐላ ፈጽመዋል። ፕሬዝዳንቱ ይህን ያደረጉት በአገሪቱ ህገ መንግስት የተደነገገውን የስልጣን ገደብ ጥሰው ነው የሚለው ነቀፋም ቀጥሏል። በዚህ ላይም ትንታኔ ይኖረናል።
ሌሎች ዘገባዎችና ቅንብሮች ይኖሩናል። የዕለቱ መደበኛ ቅንብሮች ሐኪሞን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ካተኮሩ ቅንብሮች ጋር በሁለተኛው አጋማሽ ይጠብቋቸዋል።
ሰላም አድማጮች፣ እንደምንውላችሁ አምሽታችኋል። ከዛሬ ማክሰኞ ነሐሴ 19 ልዩ ዝግጅት ጋር ተረኛ አስተናጋጆቹ እኔ አዲሱ አበበና
አሉላ ከበደ ከፕሮዲሰራችን ጽዮን ግርማና ከስርጭት መሐንዲሱ ሊና ስሪምኮስ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
የኬንያ ፖሊሶች ሶማሊያ ውስጥ የሚንቀሳቀሰው የአልሻባብ ቡድን አባላት ለመሆን የፈለጉ ናቸው ያሏቸውን 8 ታንዛኒያውያን በቁጥጥር ስር አውለዋል። ጋሪሳ ውስጥ የሚገኙ ባለስልጣናት እንዳስረዱት ከሆነ 8 ተጠርጣሪዎች ዳዳብ ከተማ ውስጥ ትናንት በቁጥጥር ስር ውለዋል። የክልሉ ሰላምና ደህንነት አስተባባሪ መሐመድ አሊ ሳለህ ሰዎቹ ከታንዛኒያ የመጡ ናቸው ከማለት ያለፈ ዝርዝር አልተናገሩም። ሳለህ አክለውም ፖሊሶች ሰሜናዊ ምስራቅ ክፍለ ሀገር ውስጥ ባለፈው ሳምንት 2 ሴቶችን በቁጥጥር ስር እንዳዋሉ አመልክተው አንዷ ኬንያዊት፣ አንዷ ደግሞ ታንዛኒያዊት የሆኑ እነዚህ ሴቶች የአልሻባብ ምልምል ሙሽሮች ናቸው ብለዋቸዋል። በሌላ ዜና ፖሊሶቹ በአንድ መኖሪያ ቤት ውስጥ ባካሄዱት አሰሳ 7 ሽጉጦች፣ 7 የእጅ ቦምቦች፣ 20 ጥይቶችንና 15 መጽሔቱን ጨምሮ በርካታ የጦር መሳሪያ ክምችት መማረካቸው ተገልጧል። ቤት አከራዮች ከእንደነዚህ አይነት ተከራዮች መጠንቀቅ እንዳለባቸው የክልሉ ሰላምና ደህንነት አስተባባሪ መሐመድ ሳልህ አሳስበዋል። ጋሪሳ የአልሻባብ የጥቃት ኢላማ መሆኗ ይታወቃል። ባለፈው ሚያዝያ ወር እንኳ በጋሪሳ ዩኒቨርሲቲ ላይ ባካሄደው ጥቃት ብዙዎቹ ተማሪዎች የሆኑበት 148 ሰዎች ሕይወታቸውን ማጣታቸው አይዘነጋም።
የደቡብ ሱዳኑ ፕሬዝዳንት ሳልቫኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን ስምምነት ለመፈረም መስማማታቸው ተገለጠ። የአሜሪካ ድምፅ ወደ ደቡብ ሱዳን ለሚያሰራጨው ፕሮግራም በደረሰ ደብዳቤ እንደተመለከተው ስምምነቱ ነገ ረቡዕ ጁባ ውስጥ እንደሚፈጸም ኢጋድ አመልክቷል። ኢጋድ የደቡብ ሱዳንን ጦርነት ለማስቆም በሚስተር ኬርና መንግስታቸው እንዲሁም በተቀናቃኛቸው ሪክ ማቻር መካከል የሚካሄደውን ድርድር ሲሸመግል እንደነበር ይታወቃል። ማቻር ስምምነቱን ባለፈው ሳምንት የትናንት ሰኞ ሳምንት አዲስ አበባ ላይ የፈረሙ ሲሆን ሳልቫኪር ግን ልምከርበት በሚል ሰበብ ያለመፈረማቸው ይታወሳል። የፈረንሳይ ዜና አውታር የሚስተር ኬርን ቃል አቀባይ ጠቅሶ እንደዘገበው ኬር ስምምነቱን ቢፈርሙም እንኳን መንግስት ቅሬታ ይኖረዋል ብለዋል። በነገ የፊርማ ስነ ስርዓት ላይ የኬንያ፣ የኡጋንዳ፣ የሱዳንና የኢትዮጵያ መሪዎች ይገኛሉ ተብሎም ይጠበቃል።
በኒጀር ዴልታ መንገድ ላይ የተጠመደ ቦምብ ፈንድቶ 3 ሰዎችን ሲገድል ሌሎች 27 ማቁሰሉን የግብፅ ጦር ኃይል አስታውቋል። ትናንት ሰኞ ለደረሰው ለዚህ አደጋ ተጠያቂ የሆነ ማንም የለም። ሌላ ሁለተኛው ቦምብ ሰሜን ሲናይ በረሃ ገብ መሬት ኤል አሪሽ አጠገብ ፈንድቶ 5 ወታደሮችንና የሕክምና አባላትን መግደሉም ታውቋል። ባለፈው ሳምንት ካይሮ ውስጥ የደረሰ ኃይለኛ ፍንዳታ የአገሪቱን ብሔራዊ የደህንነት ህንፃ አውድሞ 29 ሰዎችንም አቁስሏል። ፕሬዚዳንት መሐመድ ሞሪስ ከስልጣን ከተወገዱና በእስር ላይ ከዋሉበት ከ2013 ወዲህ ነውጠኞች በወታደራዊ መንግስት ላይ ወከባና የመገልበጥ ሂደት ሲያካሄዱ መቆየታቸው አይዘነጋም።
ሰሜን ናይጄሪያ ውስጥ አጥፍቶ ጠፊዎች ባደረሷቸው ሁለት የቦምብ ፍንዳታዎች በአውቶቡስ የሚጓዙ ሲቪሎች ህይወት መጥፋቱ ተገለጸ። በዳማቱሩ አውቶቡስ ማቆሚያ ጣቢያ የደረሰው የመጀመሪያው ፍንዳታ 5 ሰዎችን ገድሎ ከ40 በላይ ማቁስሏል። ሁለተኛው አጥፍቶ ጠፊ ግን በችኮላ ያፈነዳው ቦምብ ከራሱ ሌላ ማንም ላይ ጉዳት ያለማድረሱ ነው የተገለጠው። የአውቶቡሱ ጣቢያው ፍንዳታ ያደረሰችው አንዲት የ14 ዓመት ልጅ መሆኗን ምስክሮች ተናግረዋል። ዳማቱሩ ዮቤ ክፍለ ግዛት ውስጥ የምትገኝ የ44,000 ህዝብ መኖሪያ ከተማ ስትሆን ዮቤ ደግሞ የአሸባሪው ቦኮ ሀራም ጥቃት ከሚያይልባቸው 3 ክፍለ ግዛቶች አንዷ ናት።
አድማጮች፣ ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR በዚህ በያዝነው ዓመት ብቻ ወደ 300,000 የሚጠጉ ድንበር ተሻጋሪ ስራ ፈላጊዎች በሜዲትሬኒያን ባህር አቋርጠው አውሮፓ እንደገቡ አስታውቋል። አብዛኛዎቹ ኢጣሊያና ግሪክ እንደገቡ ያስታወቀው ድርጅቱ ሁኔታው እንዲህ መቀጠል ስለማይችል አንድ ሁለገብ መፍትሄ ያስፈልጋል ብሏል። ከUNHCR ማዕከል መስሪያ ቤት ጄኔቫ ሊሳ ሽላይን ዘገባ ልካለች። ትዝታ በላቸው ታቀርበዋለች።
በብዙ ሺዎች የሚገመቱ ከፍተኛ ጭንቀትና ተስፋ መቁረጥ የሚስተዋልባቸው ፍልሰተኞች በዚህ ባለፈው ሳምንት ፍጻሜ ወደ ቀድሞ ዩጎዝላቪያ ሪፐብሊክ መቄዶንያ ለመግባት ሲጥሩ የታየው ቀውስና ትርምስ ረገብ ብሏል ይላል የመንግስታቱ የስደተኞች መርጃ ድርጅት UNHCR። የድርጅቱ ቃል አቀባይ መለሳ ፍለሚንግ ሰዎቹ 300ና 400 እየሆኑ ነው የሚጓዙት ብለዋል። የመቄዶንያን ድንበር የሚቆጣጠሩ እንደተናገሩት ደግሞ ከሶሪያ፣ ከአፍጋኒስታንና ከኢራቅ ጦርነት የሚሸሹ በቀን 3,000 የሚሆኑ ሰዎች የፖለቲካ ጥገኝነት ይጠይቃሉ ብለዋል። የፖለቲካ ስደተኞችና ፍልሰተኞች የተቀላቀሉባቸው በጣም አድካሚ አገሮች አቋራጭ ጉዞ የሚያደርጉ ሰዎች፣ ለጥቃት የተጋለጡ ሴቶች፣ ሕፃናትና አረጋውያን እንደሚገኙባቸው የዩኤንኤችሲአር ቃል አቀባይ መለሳ ፍለሚንግ ተናግረዋል።
They're often physically exhausted, they're psychologically traumatized.
ብዙ ጊዜ አቅማቸው የተዳከመ ነው። የስነ ልቡና መቃወስም ደርሶባቸዋል። አብዛኛውን ጊዜ እንደ ሕክምና ያሉ ሰብአዊ እርዳታዎች የሚያስፈልጓቸው ናቸው። ስለዚህ እነዚህን ሰዎች በሰብአዊነት መንከባከብ አስፈላጊ ነው። እርዳታ ሊደረግላቸው ይገባል።
ስደተኞቹና ፍልሰተኞቹ ካረፉ በኋላ ወደ ሰርቢያ፣ ሁንጋሪያ እንዲሁም ወደ ሌሎች የአውሮፓ ህብረት ሀገሮች ያቋርጣሉ። የተባበሩት መንግስታት የስደተኞች መርጃ ድርጅት ከፖለቲካ ጥገኝነት ጠያቂዎቹ 43% እንደሚቀበሉ ተናግረዋል። ጀርመን በዚህ ዓመት ወደ 800,000 ሰዎችን እንደምትቀበል በቅርቡ ገልጻለች። የዩኤንኤችሲአር ቃል አቀባይ መለሳ ፍለሚንግን የፍልሰተኞች ቀውስ እንዲህ በአንድና ሁለት ሀገሮች እርዳታ አይፈታም በማለት 28ቱም የአውሮፓ ህብረት ሀገሮች እነዚህን ችግረኞች በወጉ በመከፋፈል እንዲረዱ ጥሪ አድርገዋል።
ይህ በእንዲህ እንዳለ የሃንጋሪ መንግስት ከሰርቢያ ጋር ከሚያዋስነው ድንበር ላይ 3.5 ሜትር ከፍታ ያለው አጥር ማቆሙ ተነገረ። ሃንጋሪ ይህን አጥር ያቆመችው አውሮፓ ውስጥ ከተለያዩ አገሮች ፈልሰው የሚመጡ ሰዎች ዜና እየበረከተ በመጣበት ወቅት ሲሆን ዓላማውም ወደ አገሯ ለመግባት የሚሞክሩትን ለመገደብ እንደሆነ ታውቋል። ይሁንና በተባበሩት መንግስታት ድርጅት የተለያዩ አካባቢዎች ፈልሶ የሚመጡ ሰዎች ሰብአዊ መብት አስጠባቂ ቢሮ ኃላፊ ፍራንሷ ክሮፑ ፍልሰተኞችን ወይም ፈልሶ የሚመጡትን ሰዎች ለመከላከል የብረት አጥር ማቆምና አስለቃሽ ጋዝ መጠቀም ትክክል ያለመሆኑን ባወጡት መግለጫ አመልክተው የአውሮፓ ህብረትና አባሎቹ ስህተት አልፈጸሙም ብለን ራሳችንን ማሞኘት የለብንም በማለት ቅሬታቸውን ለአውሮፓ ህብረት ባለስልጣናት አስተላልፈዋል። ሃንጋሪ አያሌ ሶሪያውያን ፈልሶ የመጡ ሰዎች በጀልባና በእግር ጉዞ ጭምር ወደ ተለያየ የአውሮፓ ሀገሮች የሚሸጋገሩባት መሆኗ ይታወቃል። ባለስልጣናቱ በትላንትና ዕለት ብቻ 2,000 ያህል ሰዎች የተመዘገቡ ወይም የመዘገቡ ሲሆን ይህም የቀኑ ከፍተኛ ቁጥር መሆኑ ታውቋል። የሃንጋሪ መንግስት በዚህ በያዝነው የአውሮፓውያን 2015 ዓ.ም ከ100,000 በላይ ሰዎችን የመዘገበ ሲሆን ይህም ካለፈው ዓመት 2014 እጥፍ መሆኑ ተገልጧል።
ሰሜንና ደቡብ ኮሪያ በመካከላቸው ያለውን ውጥረት ለማርገብ በደረሱ ስምምነት መሰረት ደቡብ ኮሪያ በሰሜን ኮሪያ ላይ የምታስተላልፈውን የፕሮፓጋንዳ ስርጭት ዛሬ ማክሰኞ አቁማለች። ሰሜን ኮሪያም አውንታዊ አጸፋውን ለማሳየት መሬት ውስጥ የተቀበረ ፈንጂ በቅርቡ ለሁለት የደቡብ ኮሪያ ወታደሮች ሕይወት መጥፋት ምክንያት በመሆኑ ያዘነች መሆኗን ገልጣለች። ሁለቱም ኮሪያዎች በቅርቡ ወይ ሶል አለም ፒዮንግያንግ ውስጥ አንድ የጋራ ውይይት እንደሚኖራቸው የደቡብ ኮሪያው ፕሬዝዳንታዊ አማካሪ ኪም ኳንጂን ገልጠዋል። ውይይታቸው ለ62 ዓመታት የተቋረጠ ግንኙነታቸውን በማደስ ላይ የሚያተኩር ሆኖ በመጪው መስከረም ወር ደግሞ በቀዝቃዛው ጦርነት ምክንያት የተለያዩ ቤተሰቦችን የማገናኘቱ ሂደት ይቀጥላል። የደቡብ ኮሪያ ዋና ሸሪክ የሆነችው ዩናይትድ ስቴትስም የሁለቱን ስምምነት አድንቃ በኮሪያው ባህረ ገብ መሬት ያለው ውዝግብ ለአንዴና ለመጨረሻ ጊዜ እንደሚያበቃለት ተስፋዋን ገልጣለች። የተባበሩት መንግስታት ድርጅት ዋና ጸሐፊና የቀድሞ የደቡብ ኮሪያ ውጭ ጉዳይ ሚኒስትር ባንኪሙንም ሁለቱ ወገኖች የሰላም ጥረቶቻቸውን በእጥፍ እንዲያሳድጉ አሳስበዋል።
በመጨረሻም ስፖርት፣ ገንዘቤ ዲባባ ቃሏን ጠበቀች። በቤጂንጉ የዓለም አትሌቲክስ ሻምፒዮና በ1500 ሜትር ርቀት ድል ተቀዳጅታ የመጀመሪያውን የወርቅ ሜዳሊያ ለኢትዮጵያ አስገኘች። ገንዘቤ በዚህ ርቀት ሞናኮ ላይ በቅርቡ አዲስ የዓለም ክብረ ወሰን ማስመዝገቧ አይዘነጋም። የገንዘቤ እህት ጥሩነሽ ዲባባ ከሰባት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2008 ዓ.ም እዚሁ ቤጂንግ በርድስ ኔስት ወይም የወፍ ጎጆ ስታዲየም በኦሎምፒክ በአምስትና በአስር ሺህ ሜትሮች ሩጫ ውድድሮች በሁለቱም የወርቅ ሜዳሊያዎችን በማግኘት ታሪክ መስራቷ ይታወሳል። አሁንም ገንዘቤ እዚሁ ስታዲየም ውስጥ በአትሌቲክስ የሻምፒዮና በ1500ና በ5000 ሜትሮች ሩጫ ውድድሮች በሁለቱም ወርቅ ለማግኘት አልማለች። የመጀመሪያውን ወርቅ ዛሬ ወስዳለች። ሁለተኛው የፊታችን እሁድ የሚታይ ይሆናል። መልካም እድል እንመኛለን። ከአሜሪካ ድምጽ ዜና አበቃ።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ነን። የምሽቱ አብይ ርዕስ ነው ቀዳሚው። ከሰሜን ምስራቅ ግዛቷ በሰፋ አካባቢ ላይ ጥፋት ያደረሱትን የቦኮ ሀራም አማጽያን ለመውጋት ናይጄሪያ የተሻለ መንግስት ቢኖራት እንደሚጠቅማት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሳስበዋል። በሌላ በኩል ደግሞ ለበርካታ ዓመታት በተካሄዱባት ሃይማኖትን መሰረት ያደረጉ ሁከቶች ሳቢያ በብርቱ የተከፋፈለችውና የተጎዳችው የናይጄሪያ ሰሜናዊ ከተማ ካዱና የሁለቱም እምነት ማህበረሰቦች የተወጣጡ መሪዎች ተገናኝተው የመቻቻል አዲስ ዘመን ያሉትን ጥረት እያከናወኑ ነው። ክሪስ ስታይን ከሌጎስ፣ ኢብራሂም ያኩቡ ከካዱና ያጠናቀሯቸውን ዘገባዎች ሰለሞን አባተ እንደሚከተለው ጨምቆ አዘጋጅቷል።
ከናይጄሪያ ዋና ከተማ አቡጃ ትናንት ንግግር ያደረጉትና መልእክት የሚያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ሶሪያ ውስጥ እየተካሄደ ያለውን እጅግ ብዙ ደም ያፋሰሰ የእርስ በርስ ጦርነት ከናይጄሪያው የጸጥታ መታወክና ሀገሪቱ ቀውሷን ለመቆጣጠር እያደረገች ካለችው ጥረት ጋር ጎን ለጎን አስተያይተውታል።
The 5 years war in Syria has started from this lack of good governance because
ሶሪያ ውስጥ ለአምስት ዓመታት የዘለቀው ጦርነት እንዲህ አይነቱ መልካም አስተዳደር በመጥፋቱ ምክንያት የተጫረ ነው። መሪዎቹ ግድ የለሽ በመሆናቸው ነው። ሕዝብን አያነጋግሩም፣ አያዳምጡም ነበር። ስለዚህ ጽንፈኝነት ስር እንዲሰድ ሁኔታዎችን አመቻቸ። እንዲህ አይነት ሁኔታ እዚህ እንዳይፈጠር ማቆም አለብን።
ነሐሴ 21 2003 ዓ.ም በኢትዮጵያ አቆጣጠር መሆኑ ነው። አቡጃ የሚገኘው የተባበሩት መንግስታት ድርጅት ጽህፈት ቤት በቦምብ ተመቶ ነበር። ዋና ጸሐፊው ትናንት አቡጃ የተገኙትም የዚያን ጥቃት አራተኛ ዓመት ለማሰብ በተዘጋጀ ሥነ ሥርዓት ላይ ለመገኘት ነበር። በዚያ ጥቃት 23 ሰው ተገድሏል፣ 60 ሰው ቆስሏል። ናይጄሪያ ውስጥ በአንድ ዓለም አቀፍ ተቋም ላይ እንዲህ አይነት ጥቃት ሲፈጸም ያ የመጀመሪያ ነበር። የተባበሩት መንግስታት የናይጄሪያን ጸረ ስንፈኝነት ትግል እንደሚደግፉ ሚስተር ባን ቃል ገብተዋል። ቦኮ ሐራም ባለፈው ዓመት ከቺቦክ ከተማ ጠልፎ የወሰዳቸውን 200 ተማሪ ልጃገረዶች እንዲለቅም ጠይቀዋል።
I once again call in the strongest possible terms on those responsible
ልጃገረዶቹንና ሌሎችንም ሕፃናት የጠለፉ ሁሉ ያለ አንዳች ቅድመ ሁኔታ እንዲለቋቸው እጅግ ብርቱ የሆነ ጥሪ በድጋሚ አሰማለሁ።
ዋና ጻፊውን ያስተናገዷቸው የዛሬ 3 ወር ወደ መንበረ ስልጣኑ የዘለቁት ፕሬዝዳንት ማማዱ ቡኻሪ ሀገራቸውን ከከርሰ ምድር ዘይት ሽያጭ ጥገኝነት ነጻ ሊያወጡ ቃል ገብተዋል። የግብርናውን ዘርፍ ለማሳለጥና ለማቀላጠፍ እንደሚሰሩ፣ የሥራ አጥነትን ችግር ለማቃለል እንደሚጥሩም ተናግረዋል። በአፍሪካ በህዝቧ ቁጥር ቀዳሚ የሆነችውን የናይጄሪያን የጸጥታና ጸረ ሙስና ትንቅንቅ እንዲሁም የሥራ ፈጠራን ጥረት ከአህጉሪቱ አጠቃላይ መነሳሳት ጋር አያይዘውታል። የመንግሥታቱ ድርጅት ዋና ጸሐፊ ሚስተር ባን
I'm convinced that when you change
ናይጄሪያን ከለወጥክ ድፍን አፍሪካን መለወጥ እንደምትችል አምኛለሁ።
በሌላ በኩል ደግሞ አመጽና ሁከት በርክቶባት ከቆየችው ከካዱና የመልካም ዜና ንፋስ እየነፈሰ ነው። ካዱና ከተማ ውስጥ በቱዱን ፋዋ ቀበሌ የምትገኘው የምዕራብ አፍሪካ ወንጌላዊት ቤተ ክርስቲያን ባለፉት ጥቂት ዓመታት ውስጥ 10 ለሚሆን ጊዜ ተቃጥላለች። በሁለቱ ማኅበረሰቦቻቸው መካከል ያለው ልዩነትና ባላንጣነት እስከ ወዲያኛው እንዲፋቅ የሚፈልጉት ሙስሊምና ክርስቲያኖች ከትናንት በስቲያ ምሽት ላይ እዚያችው ቤተ ክርስቲያን ውስጥ ስብሰባ ተቀምጠዋል። የቤተ ክርስቲያኒቱ አባት ቄስ ያኑሳ ማዱ
The essence of today's service is to tell the world that peace is possible and that Christians and Muslims can coexist. So we have called our Muslim friends so that we can come and worship together.
ይህ የመሸጋገሪያ ድንጋይ ነው።
የዛሬው አገልግሎት ትርጉም ሰላም መፍጠር እንደሚቻል፣ ክርስቲያኖችና ሙስሊሞች አብረው መኖር እንደሚችሉ ለዓለም መናገራችን ማሳየታችንም ነው ያሉት ቄስ ያኑሳ ማዱ። እናም ተሰብስበን አብረን እንድንጸልይ ሙስሊም ወንድሞቻችንን ጋበዝናቸው ብለዋል። ካዱና ግዛትና ዋና ከተማይቱ ካዱና ሙስሊሞችና ክርስቲያኖች ተደባልቀው የሚኖሩባት ስፍራዎች ናቸው። በግዛቲቱ ሰሜን የሚበዛው ሰው ሙስሊም ሲሆን በደቡቡ የሚበዛው ደግሞ ክርስቲያን ነው። በሁለቱ ማህበረሰቦች መካከል ግጭቶች እዚህም እዚያም ደግሞም እያሰለሱ ሲከሰቱ ቆይተዋል። የዛሬ 4 ዓመት የተካሄደውን ፕሬዚደንታዊ ምርጫ ተከትሎ የተነሳው መጨፋጨፍ ግን ደም አብዝቶ ፈሶባቸዋል ከተባሉ ግጭቶች አንዱ ሆኖ ይጠቀሳል። ያኔ በመላ ናይጄሪያ የ800 ሰው ሕይወት ጠፍቷል። ከዚያ የበለጠው የተገደለው ካዱና ውስጥ ነበር። ዘንድሮ ናይጄሪያውያን አዲስ ፕሬዚደንት መረጡ። ማማዱ ቡኻሪ ቤተ መንግሥት ገቡ። ካዱናውያን ታዲያ ያንን መተናነቅና መተላለቅ አውልቀን ጥለን አዲስ ሐሳብ፣ አዲስ መንፈስ በመካከላችን እናንግስ ብለው ቆረጡ። ሙስሊሙ አቡበከር ሚኪ ቤተ ክርስቲያኒቱን ከጥቃት ለመጠበቅ በግንባር ቆሟል። በአካባቢው የወጣት መሪ ነው።
This is a stepping stone by the grace of God in doing this.
ይህ የመሸጋገሪያ ደንጊያ ነው። በእግዚአብሔር ክብር ይህንን በማድረጋችን በመጪዎቹ 5 ዓመታት ውስጥ ባለፉት ጊዜ ያከነበርንበት በእጅጉ የተሻለ ሁኔታ ለመፍጠር አለም ያለው።
ናይጄሪያ 173 ሚሊዮን ሕዝብ ያላት፣ ሕዝቧም እስላምና ክርስቲያን የሆነባት አብረው የሚኖሩባት አገር ነች።
ዝግጅታችን ይቀጥላል አድማጮች። ሌላው የመጽሔት ርዕስ ደግሞ የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛ ባለፈው ሐሙስ ለ3ኛ የሥልጣን ዘመን ቃለ መሐላ ፈጽመዋል። ፕሬዝዳንቱ ይህን ያደረጉት በሀገሪቱ ሕገ መንግሥት የተደነገገውን የሥልጣን ገደብ ጥሰው ነው የሚለው ነቀፋም እንደቀጠለ ነው። ሚስተር ንኩሩንዚዛ ቃለ መሐላ በፈጸሙበት ሥነ ሥርዓት ላይ ሕገ መንግሥቱን አከብራለሁ፣ የቡሩንዲን ጥቅምም አስጠብቃለሁ ብለዋል። ነቃፊዎች ግን ይሄ የቡሩንዲን ችግር አይፈታም ባዮች ናቸው። ማሪያማ ዲያሎ ተከታዩን ዘገባ አጠናቅራለች።
ጃን ምባኩ ስለ አፍሪካ ዲሞክራሲና የፖለቲካ ሽግግር በርካታ መጽሐፍት የደረሱ ናቸው። ሚስተር ንኩሩንዚዛ መውሰድ ያለባቸው ሀገሪቱ አንድ እንድትሆን የሚረዱ በርካታ እርምጃዎች አሉ ይላሉ።
Number one, he has to form a government of national unity, some government that represents
አንደኛ የብሔራዊ አንድነት መንግስት መመስረት አለባቸው። ማለትም የራሳቸውን የፖለቲካ ፓርቲና የራሳቸውን ብሔረሰብ አባላት ብቻ ሳይሆን በሀገሪቱ ያሉትን የተለያዩ አንጃዎች በሙሉ የሚወክል መንግስት ማለት ነው። በሁለተኛ ደረጃ ደግሞ ተቃዋሚዎችን እንደ ጭራቅ አድርጎ መሳል ማቆም ይኖርባቸዋል። እንዲያው እኔ ተሐድሶ ተቀብያለሁ በሚል ሳቤ ተነስተው ሲያበቁ የሚቃወማቸውን ሁሉ ማውገዝ መተው አለባቸው።
የዩናይትድ ስቴትስ የሰላም ተቋም ባልደረባ የሆኑት ስቴፈኒ ሽዋርትስ
An inauguration doesn't mean that the crisis is over. The state of affairs in term has not changed.
ቃለ መሐላ ተፈጸመ ማለት ቀውሱ አከተመ ማለት አይደለም። ያለው ሁኔታ አልተቀየረም። በሐምሌ ወር የሽምግልና ሂደት እንቅስቃሴ ጀምረው ነበር፣ ግን እሱም የትም አልደረሰም። በእርግጠኝነት ይሄ ቀውስ አንድ የፖለቲካ ውይይት ካልተደረገ አይፈታም።
ሰላም በሌለበት ደግሞ አሉ ጃንም ባኩ እንክሩዚዛ ሀገሪቱን ወደፊት ሊያራምዷት አይችሉም።
Needs to figure a way to put together a constitution that is relevant to the country.
የሀገሪቱን ታሪክ ያለውን ወነታና ችግሮቹን ሁሉ ከግንዛቤ ያስገባ ህገ መንግስት መቅረጽ የሚቻልበትን መንገድ መፈለግ አለባቸው። ያመደረግ ያለበት ብሩንዲ ህዝቧ አብሮ በሰላም እንዲኖር የሚረዱ ህጎችና ተቋማት እንዲኖሯት ነው።
ሚስተር ንክሩንዚዛ ብዙዎች ህገ ወጥ ነው ባሉት እርምጃ ለሶስተኛ የስልጣን ዘመን ሊወዳደሩ መወሰናቸውን ካስታወቁበት ጊዜ አንስቶ ሀገሪቱ በሁከት ስትታመስ ቆይታለች። በተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን መሰረት በቅርብ ጊዜያት ብቻ ሀገር ጥሎ የተሰደደው ህዝቧ ወደ 180 ሺህ ይደርሳል። ፕሬዝደንቱ በቃለ መሐላ ስነ ስርዓታቸው ላይ ባሰሙት ንግግር ስደተኞቹን ወደ ሀገራቸው ተመለሱ ሲሉ ተማጽነዋል። የሰላም ተቋሟ ስቴፈኒ ሽዋርትስ ግን ያ ቀላል አይሆንም ይላሉ።
The return of refugees from external countries is not just a humanitarian issue, it's not just
የስደተኛው ከያለበት ውጭ ሀገር መመለስ ነገር እንዲሁ የሰብአዊ ሁኔታና የሎጂስቲክ ጉዳይ አይደለም። ግጭት ሊቀሰቀስ የሚችልበት ሁኔታ ይኖራል። ቀውሱ ከመፈጠሩ በፊት በየአካባቢው የሚነሱት ግጭቶች ከስደት ተመላሾችና ሀገር ውስጥ በቆዩት መካከል ነበር። አሁንም ቢሆን ይሄ በሀገሪቱ ከባድ ችግር መሆኑ የማይቀር ነገር ነው።
አምነስቲ ኢንተርናሽናል ባወጣው ሪፖርት የቡሩንዲ የጸጥታ አባላት የመንግስት ተቃዋሚዎችን ያሰቃያሉ ሲል ወንጅሏል። የመንግስቱን ባለስልጣናት ምላሽ ለማግኘት አልተቻለም።
ወደ መጨረሻው የመጽሔቱ የትንታኔ ርዕስ ነው የምንሻገረው። በኬንያ አመጻ ያሳደረው ስጋት እያደገ በመጣበት በአሁኑ ወቅት የምክር ቤቱ አባላት ህግና ስርዓቱን ለማስከበር ወታደሮችን በሲቪሉ አካባቢ መመደብ የሚያስችል አዲስ ህግ ለማጽደቅ እየተንቀሳቀሱ ነው ይላል። የቀረበው ሐሳብ ግን ገና ለፓርላማው ከመቅረቡ በፊት ጠንካራ ተቃውሞ እንደገጠመው ነው የተዘገበው። መሐመድ ዩሱፍ ከናይሮቢ ያደረሰንን የዚህን ዘገባ ዝርዝር ሰለሞን ክፍሌ ያቀርበዋል።
መቀመጫውን ሶማሊያ ባደረገው ነውጠኛ ቡድን አልሻባብ ኬንያ ውስጥ የደረሱ ተከታታይ የሽብር ጥቃቶችን ተከትሎ የጦር ሰራዊቱ ከሀገር ውስጥ የደህንነት ጥበቃ መስሪያ ቤቶች ጋር መስራት የሚያስችለው አዲስ የህግ ረቂቅ ሊቀርብ ታቅዷል። ሐሳቡ ግን ከህግ ባለሙያዎችና አንዳንድ የፖለቲካ ሰዎች ጠንካራ ተቃውሞ እየገጠመው ነው ተብሏል። አንዳንድ ተቾች የሚሉት ረቂቅ ህጉ በቀረበበት መልክ ከታየ ለጦር ሰራዊቱ የተመደበው ትክክለኛ በጀት ለህዝብ ግልጽ እንዳይሆን ሽፋን ይሰጣል ነው። የኬንያ የህግ ባለሙያዎች ማህበረሰብ ሊቀመንበር ኤሪክ ሙቱዋ እንደሚሉት በሀገሪቱ ውስጥ ለሚገኙ ተቋማት በሙሉ የሚመደብ በጀት ወይም ወጪ ለኦዲት ወይም ለምርመራ ግልጽ ሊሆን ይገባል። ወታደሩ ከሌሎች የተለየ ሊሆን አይችልም ብለዋል።
Every public money which is expended is subject to accounts.
በሀገሪቱ ህገ መንግስት መሰረት እያንዳንዷ የህዝብ ሳንቲም ለምን ተግባር እንደዋለች መመርመር አለበት። በመሆኑም ኦዲት ሊደረግ የማይችል ገንዘብ በምንም አይነት መመደብ አይቻልም። ይህም በህገ መንግስቱና በተቋማት ውስጥ የውስጥ መተዳደሪያ በግልጽ ሰፍሯል።
የሀገር ውስጥ የጸጥታ ጥበቃ ባለሙያው ሪቻርድ ቱታ በበኩላቸው ሲያስረዱ ረቂቅ ህጉ ማድረግ የሚሞክረው የሀገር ውስጥ አመጻን በመዋጋቱ ረገድ ጦር ሰራዊቱን እንዴት በተሻለ መንገድ መጠቀም እንደሚቻል ነው ይላሉ።
በረቂቅ ህጉ የቀረበው ሐሳብ ራሱ የተሳሳተ ነው ማለት አይደለም። ህጉ ማድረግ የሚፈልገው ነገር ቢኖር አንድን ሁኔታ ግልጽ ማድረግ ነው። ይህም እንዴት የኬንያን መከላከያ ሰራዊት የሀገር ውስጥ ጸጥታ ጥበቃንም ጨምሮ በመስራት ልንጠቀምበት እንችላለን፣ ምን ደረጃ ላይ ሲደርስስ እናስ መቼስ ነው ሊጠራ የሚችለው የሚሉ ጥያቄዎችን ግልጽ ማድረግ ያስፈልጋል። ጦር ሰራዊቱ ከሌሎች በሀገር ውስጥ ከሚሰሩ የደህንነት ኃይሎች ጋርስ እንዴት በቅርበት ሊሰራ ይችላል ለሚለው ጥያቄም ግልጽ ምላሽ ለማግኘት ይረዳል።
ረቂቅ ህጉ በተጨማሪም የጦር ሰራዊቱ ህግና ስርዓትን ለማስከበር በሲቪሎች አካባቢ እንዲመደብ ሐሳብ ያቀርባል። ጦር ሰራዊቱ በተቋቋመበት ዓላማ መሰረት ሀገርን ከባዕዳን ለመከላከል በሚጫወተው ሚና መርጋት አለበት ሲሉ የተቃዋሚ ፓርቲ ፖለቲከኞች ይከራከራሉ። የፖለቲካ ፓርቲዎች ትብብር መድረክ ሊቀመንበሩ ቤንጃሚን ሙዌማ አንዳንዶች የፓርላማ አባላት የጸጥታ ጥበቃ ፍራቻን በመጠቀም የተሳሳቱ ህጎች እንዲያልፉ ይገፋሉ ይላሉ።
አመጻ በፈጠረው የጸጥታ ስጋት ሳቢያ ከተገቢው በላይ የሚያሳስቡ ሊኖሩ ይችላሉ። ምናልባትም እነዚያ ሰዎች ሽብርተኝነትን ለማጥፋት የሚሞክሩት በደንብ ያልተጠኑ ህጎችን በመጠቀም ሊሆን ይችላል። ስለዚህ የሚጸድቁ ህጎች ከሀገሪቱ ህገ መንግስት ጋር የሚጣጣሙና የሌሎችን የሀገሪቱን ህዝቦች መብቶች በሚያስጠብቁበት መልክ መሆን አለባቸው።
በኬንያ ምክር ቤት የመከላከያና የውጭ ጉዳዮች ኮሚቴ ሊቀመንበር በዚህ ሳምንት ሲናገሩ የቀረበውን ሐሳብ ፓርላማው እንዲከራከርበት ከማቅረባችን በፊት ህዝቡ፣ የፖለቲካ መሪዎችና የህግ ባለሙያዎች ያሏቸውን አስተያየቶች እናደምጣለን፣ ስጋታቸውንም ያስረዳሉ ብለዋል።
አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች እና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ከስቱዲዮ 14 የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ጤና ይስጥልን ቪኦ አማሪክ። እኔ የሚደውልላችሁ ከሳውዲ አረቢያ ጅዛን ትልቁ ማረሚያ ቤት ነኝ። እዛው ወደ እናንተ በተደጋጋሚ እንደውላለን እና በዚህም በእስር ቤት ውስጥ ከአንድ ሺህ በላይ ሀበሻ ኢትዮጵያውያን ዜጎች አለን። ለውጭ ጉዳይ ሚኒስቴር ማለትም ለሀገራችን ለኢትዮጵያ ብዙን ጥያቄን አቅርበን ነበር። ከጥያቄያችን መጀመሪያ ከተቻለ በምህረት እንድንለቀቅ ፍቃድ ይሰጠን፣ ካልሆነም የቀረ የእስራት ጊዜያችን በሀገራችን ሂደን እንድንጨርስ ይፈቀደልን ብለን ጠይቀን ነበርና ጥያቄውን ካቀረብን ያው 5 ዓመት ተኩል ሆኗል። ከዚህም ግን እስካሁን ድረስ ነገ ከነገ ወዲያ እየተባለ ተስፋ ይሰጠን ነበር መጀመሪያ። አሁን ግን እዚህ 3 ዓመት ውስጥ ያንን ተስፋም ጠቅላላ አጥተነው አላገኘነውምና ለሚመለከተው አካል ያንን ጉዳይ በይበልጥም ለውጭ ጉዳይ ሚኒስቴር ጠይቃችሁ መልስ እንድትሰጡን ወይም ደግሞ በመስመር እንድንገናኝ ለመገናኘት እንድታደርጉን በአክብሮት እንጠይቃለን ከኛ ይማራችሁ። ምክንያቱም ያንን ያስጠየቀን ጉዳይም በእስር ቤት ውስጥ ብዙ የተለያዩ በሽታዎች አሉ፣ የሕክምና አገልግሎት ጠቅላላ አይሰጠንም፣ አይፈቀደንም፣ በተለይ ለኢትዮጵያውያን ዜጎች ማለት ነው። ከዛም ወደ ፍርድ ቤት ሄደህም ከአቅምን በላይ ፍርድ ነው የሚሰጥ። በጣም ከባድ ፍርዶች፣ ባለፈውም እንደሚታወቅ እዚህ 2 ኢትዮጵያውያን ዜጎች ታርደዋል በፍርድ ምክንያት ማለት ነው። እና ያንንም ሁሉም መኖር አልቻልንም። እስር ቤቱን በጣም የተበላሸ ነው እና ከእኛ ይማራችሁ ጥያቄያችንን እንድታቅርቡልን በአክብሮት ጠይቃለሁኝ። ከጅዛን ትልቁ እስር ቤት ነኝ። አመሰግናለሁ።
አይቪኦኤ እንደምን አላችሁ? ደህና እኔ ታደሴ ክፍል ከዚህ ከሆነች እኔ ጥያቄ በቀደም የኤመርጀንሲ ማኔጅመንት ኃላፊ ነው ብሎ ስለ አፋር እና ስለ ሀረር ስለ ዋናው ነገር ስለ ኢትዮጵያ ውስጥ ያለው ድርቅ እና በውሃ እጦት ይሄ ደግሞ በጎርፍ ችግር የደረሰባቸው እርዳታ የሚፈልጉት ሀገራችን ውስጥ እርዳታ መጀመሪያ ቃሉ እርዳታ የሚፈልግ ሰው ማንም የለም ማለት። ሁለተኛ ደግሞ ይሄን ናይ ስንዴ ከሀገር ከመጋዘን ወጪ ስለሆነ ይሄን ናይል ደግሞ ገዝተን ያንን ቦታ እንተካለን ይሄን ናይል ገንዘብ ያስፈልጋል አለ። መጀመሪያ የለም አለ። ሁለተኛ ደግሞ ይሄ ገንዘብ ይወጣላል ይሄ ገንዘብ ለነሱ መሸጋገሪያ ነው ወይንም ለድርቅ ኮሚሽን እንትመል ነው። ድርቅ ኮሚሽን ዓለም አቀፍ ላይ ደግሞ የታወቀ ወደ 4 ሚሊዮን ሄዝ ተርቧል እና አሁን ለነሱ እርዳታ ያስፈልጋል ምን ሰማነው በዜና። እንዴት ነው ድሮ ኃይለ ሥላሴ ወሎ ችግር ያለ ወሎ ችግር የለም አለ። ማጂውስ ሰዎቹ ይሄን ባንቶ ልብስ ለብሶ አያውቁም እና እነኚህ ታይቶ እንዴት ነው ሲባል አይ አገራችን እንዲያለ ችግር የለም ማለት እና የራሱን ጠግቦ ማደሩን ነው የሚያየው። ህዝቡ መራቡን መራቆቱን አይመለከትም እንዴ? እንዴት ነው ኢትዮጵያ እንደ ግመል ሽንት ወደ ኋላ ብሎ አገሪቷ አድጋለች ይባላል? አገሪቷ አደገች ይባል ማለጓ ታደ ምኑ ላይ ነው? ወጣቶቹ እየወጡ ሴቶቹ እየተሸጡ ልጆቹ እየተሸጡ እንዴት ያለ እድገት ነው ታደ? በሉ ቢዮ የዳናው እኔ ታደሰ ትዘልኝ ከዚህ ታዮናቸ በጣም ይገር ነገር ነው።
እናመሰግናለን አድማጮቻችን ለአስተያየቶቻችሁ። አሁን ደግሞ በኢሜይል ከደረሱን መካከል የሚከተሉትን እንመልከት።
የገረመኝ ኃይለ ማርያም ለጠብ ምሳሌነት ያቀረቡት በአማራና ኦሮሞ፣ በአማራና አማራ፣ በኦሮሞና ኦሮሞ መካከል የተባለው ነው። በትግሬና ኦሮሞ፣ በትግሬና ትግሬ፣ በትግሬና አማራ አለማለታቸው ግን ሊሸሽጉት የሞከሩትን በሰሚው ጆሮ አግሎቶታል ሲሉ ይንደረደራሉ ዓለም የተባሉ አድማጫችን በኢሜይል አስተያየታቸው።
ይህን ያህል በአደባባይ አውጥተው መናገራቸው የኃይለ ማርያምን ማለት የጠቅላይ ሚኒስትር ኃይለ ማርያም ማለታቸው ይመስለኛል ስልጣን መጨመር ሳይሆን በገዢው ህወሓት መሀል ትልቅ ነውጥ እንዳለ አመልካች ነው። በሌላ አነጋገር ኃይለ ማርያም የህወሓት አማካሪዎች እውነተኞቹ ጠቅላይ ሚኒስትሮች የነገሯቸውን እያስተጋቡ ነው ሲሉ ይተቻሉ።
ሁለተኛውን የኢሜይል መልእክት ወይም አስተያየት እናስከተል። ሰላም የአሜሪካ ድምፅ የአማርኛው ክፍለ ጊዜ አዘጋጆች በሰላምታ ይጀምራሉ። በእንግሊዝኛ ቃላት በአማርኛ በጻፉት የኢሜይል አስተያየታቸው ስማቸውን እንዳይገለጥ የጠየቁት የአዲስ አበባ ዩኒቨርሲቲ መምህር አይቶ ኃይለ ማርያም ጥሩ ተናገሩ አሉ መምህሩ። የሰሞኑን የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ንግግር ሲጠቅሱ አፍረጠረጡት ማለት ይቻላል የአዲስ አበባ ዩኒቨርሲቲውን ጉድ። ሰበቡ የኢህአዴግ ዘርን መሰረት ያደረገ ፖለቲካ ነው የሚለው አያስኬድም። ህፃን ብቻ ነው መጥፎ ስራ ሲያሳዩት የሚደግም። ኢህአዴግን ማስተማር የሚጠበቅባቸው ምሁራን ናቸው እኮ ዩኒቨርሲቲዎችን በዘረኛ አስተሳሰብ የሚመሩት ሲሉ ይተቻሉ። የኦሮሞ፣ የጎጃም፣ የደቡብ እየተባለ በስውርም በይፋም አድሎ የተንሰራፋው መምህሩ ይቀጥላሉ። ልቦናችንን እናስፋ ረዘም ያለ አስተያየት ነው ያቀረቡት። አዲሱ የመጨረሻውን
አንዳላው ለቪኦኤ የአማርኛው አገልግሎት ክፍል ጋዜጠኞች እንደምን አላችሁ ይላሉ። እግዚአብሔር ይመስገን እንዳለንኛ የዘውትር አድማጫችሁና አድናቂያችሁ ባቲ ቦሩ ሂስ ጸሐፊ ነኝ ከሻሸመኔ። ባቲ ቦሩ የብዕር ስማቸው እንደሆኑም አልሸሸጉንም። በእነ አቶ ተመስገን የተካሄደው ክርክር ስላስደሰተኝ ብዕሬን አነሳሁ። የህወሓት ጉዞ የኋሊት ስለሆነ አቶ ጸጋዬ የአሜሪካን የ230 ዓመታት አመጣጥ አንስተዋል። ነገር ግን እኛ ከምኒልክ ጀምሮ ያለው የህብረተሰባችን አስተዳደግ በቂ ሆኖ በ1997 ምርጫ ደምድመነዋል። ምርጡ ጋዜጠኛ አሉላ ከበደ እኙ ሰውዬ ቅናቴን ሊያመጡብኝ ሊያስቀኑኝ አልቀናውም። ድንቅ ነው።
የአንተንም ዝግጅት ቢሰሙ እንደሱ ነው።
ምርጥ ነህ ጓደኜ። ምርጡ ጋዜጠኛ አሉላ ከበደ እነዚያን ጥያቄዎች ባያነሳ ኖሮ እሰጥ አገባ ለዛ ቢስ ሲሆን ነበር ብለዋል። እናመሰግናለን አድማጮች ሁላችሁንም። በነገር ላይ አሉላ ለሙዚቃ ጊዜ የለንም።
ሊኖረን ነው ለተሳትፎ። አሁን እንዳልከው የጻፉትን በሙሉ እናመስግን። ሌሎችም እንዲጽፉ፣ እንዲደውሉ፣ እንዲሳተፉ እና አበረታታ። የስርጭታችንን በኢንተርኔት ለመከታተል ለሚቀናቸው አድማጮች ደግሞ የድረገጽ አድራሻችንን እናስታውስ። አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዳት ቪኦኤ ዳት ኤምኦቢአይን ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን። አዲሱ አሁን ምርጫችን ዛሬም አቀናባሪያችን ነች የመረጠችው ድምፃዊ ሚካኤል በላይነ። ዜማው ደግሞ የፍቅር ምርጫ ይላል።
እናመሰግናለን።
የነገን ማወቅ ፈለኩ መጪውን ማየት ናፈኩ የፍቅር ምርጫዬ አንቺው ነሽ ልቤን ተፈሴን የገዛሽ ወሰንኩኝ ብረታ አስቤ አካሌ መንፈሴን ፍቅርሽ ወቴን ላኖረው ያለኝ እሱም ሌላ ሰው ያሳለፍኩት
አዲሱ ሚካኤል በላይነህ ድምጻዊውን እናመሰግናለን። ሁልጊዜ እንደምናደርገው እንዲህ ጎብኚ ሲኖረን ከሌሎች አካባቢ አድማጮቻችን ዝግጅታችን የሚከታተሉ መጥተው ሲጎበኙን ደስ ይላል። ዛሬ ከሩቅ ነው እንግዶቻችን የመጡት። ያንተም እንግዶች ናቸው የግል
ዘመዶቼም ናቸው ለኔ
ዘመዶቼ ያቀርባ አድርገልሃል።
ከለንደን ነው የመጡት ደግሞ በጣም አድማጮቻችን ናቸው። ታዬ ባለቤቱ ጥሩ ወርቅ ልጃቸው አማኑኤል እዚህ ስቱዲዮ እኛን እያደመጡ እያዩን ነው።
ሌላ ጊዜ በሩቁ በድምጽ ብቻ የሚሰሙ
ሌላ ጊዜ በድምጽ እናስገባቸዋለን። ስለመጣችሁ እናመሰግናለን። አድማጮቻችን ናቸው።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ37 ያመለክታል። ርዕሰ ወሬዎቹን ባጫጭሩ አዲሱ አበበ
የኬንያ ፖሊሶች ሶማሊያ ውስጥ የሚንቀሳቀሰው የአልሻባብ ቡድን አባላት ለመሆን የፈለጉ ናቸው ያሏቸውን 8 ታንዛኒያውያን በቁጥጥር ስር አውለዋል። ሌሎች 2 ሴቶችንም አንዷ ኬንያዊት አንዷ ደግሞ ታንዛኒያዊት የሆኑ በፖሊሶች ተይዘዋል። እነዚህ ሴቶች የአልሻባብ ሙሽሮች ወይም ምልምል ሙሽሮች ናቸው ተብለዋል። የደቡብ ሱዳን ፕሬዝዳንት ሳልቫኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ለመፈረም መስማማታቸው ተገለጠ። ስምምነቱ ነገ ረቡዕ ይፈረማል ተብሏል። በፊርማው ስነ ስርዓት ላይ ኬንያ፣ ኡጋንዳ፣ ሱዳንና ኢትዮጵያ መሪዎቻቸውን ይልካሉ። በኒጀር ዴልታ መንገድ ላይ የተጠመደ ቦምብ ፈንድቶ 3 ሰዎችን ገደለ፣ 27 አቆሰለ። ትናንት ሰኞ ለዚህ ለደረሰው አደጋ ተጠያቂ አለመኖሩንም ዜናውን ይፋ ያደረገው የግብፅ ጦር ኃይል አመልክቷል። ሰሜን ናይጄሪያ ውስጥ አጥፍቶ ጠፊዎች ባደረሷቸው 2 የቦምብ ፍንዳታዎች በአውቶቡስ የሚጓዙ ሲቪሎችን ሕይወት መጥፋቱ ተገለጠ። ለሰዓቱ ያለን ዜና አርዕስተ ዜናው ይኸው ነው።
አሁን ወደ ቀዳሚው ቅንብር ሐኪሞን ይጠይቁ።
ሐኪሞን ይጠይቁ አዘጋጁ አሉላ ከበደ አጠገቤ ነው። ሐኪሞን ይጠይቁ አድማጮች በልማድ የጉበት በሽታ በሚል ጥቅል ስያሜ ከሚታወቁት የህመም አይነቶች አንዱ ነው። ዛሬ የሚስተናገደው በተለይ ሂፓታይተስ ሲ ነው አሉላ እና በጉበት ካንሰር ምንነት ህክምናና ክብካቤ ዙሪያ ያተኮረ ተከታታይ ዝግጅት የመጀመሪያ ክፍል ነው ይዞ ቀረበው። እስቲ ይቀጥላሉ።
ልክ ነው አዲሱ። ተከታታይ ክፍል ዝግጅቱ በቅርቡ ለጉበት ካንሰር መጋለጣቸው በምርመራ መረጋገጡን ይፋ ያደረጉትን የቀድሞ ዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተርን የህመም ዜና ይከተላል። በተለይ በህመሙ ምንነት የካንሰር ሴሎች ከአንድ ሰውነት ክፍል ወደ ሌላ የሰውነት ክፍል ሲሰራጩ በሽታው ከአንድ በላይ የሰውነት ክፍልን ሲያጠቃ የሚፈጠሩትን ሁኔታዎች በማከታተል ይመለከታል።
እንግዲህ አሉላ፣ የሁለቱን ህመም አይነቶች ህክምናና አስፈላጊ የምርመራ ህክምና ዙሪያ ያጠነጠነውን ውይይት የሚያደርገው ወይም ለእነዚህ ሁኔታዎች መልስ የሚሰጡን ባለሙያ ዶክተር ዘላለም ተመስገን ናቸው። በዚህ በዩናይትድ ስቴትስ በሚገኘው እውቁ የሚዮ ክሊኒክ ተላላፊ በሽታዎች ህክምና ማዕከል ዲሬክተርና እንዲሁም የህክምና ሳይንሱ ፕሮፌሰር ናቸው። አሉላ ቀጥሉ። እንግዲህ
አመሰግናለሁ አዲሱ። መነሻችን በመግቢያችን የጠቀስ ነው በቅርቡ ይፋ የተደረገው የቀድሞ የዩናይት ስቴትስ ፕሬዚዳንት ጂሚ ካርተር የህመም ዜና ነው። የጉበት ካንሰር ይሁን እንጂ ታዲያ ከተላላፊ የጉበት በሽታ ጋር ተያይዞ ነው በመነሻነት ምርመራውም የተካሄደው እና ሁለቱን ግራና ቀኝ እንመለከታለን። ዶክተር ዘላለም ከዚሁ እንነሳ፣ ኋላ ላይ የካንሰርን በተለይ ደግሞ የፕሬዚዳንት ጂሚ ካርተርን ጉዳይ እንመለከታለን። እስኪ መንደርደሪያው እናስቀድም።
ከድሮ የበለጠ ብዙ እንዳለ አላቅም። ለምሳሌ በኢትዮጵያ ግን ከድሮ የበለጠ አሁን ቴስት ማድረግ ስለምንችል ምናልባት በእውነትም ቁጥሩን በሶ ሊሆን ይችላል። እሱ እርግጠኛ አይደለሁም። አንደኛው ይሄ እንደዚህ አይነት ነገር መኖሩንና ከብዙ አመት በኋላ ወደ ካንሰር መተላለፍ የሚችሉ ማወቁ ራሱ አንድ ትልቅ ነገር ነው። ሁለተኛ የሚተላለፍበትን ካወቁ እሱ ደግሞ ሌላ ትልቅ ነገር ነው። በደም በመርፌ በመሳሰሉ ነገሮች የሚመጣ ከሆነ እነዛ አውቆ በዛ እንዳይመጣ ማድረግ የሚቻለው ነገር ማድረግ ይቻላል ማለት ነው። ንጹህ የሆነ መርፌ የመሳሰሉ ነገሮችን። ሶስተኛ ቴስት ማድረግ ይቻላል። ቴስት ከተደረገ ደግሞ አሁን ብዙ አዳዲስ በጣም ኤፌክቲቭ የሆኑ መድኃኒቶች እየወጡ ናቸው። እነዚህ ሁሉ መድኃኒቶች እንደ ኢትዮጵያና ኢትዮጵያ የመሳሰሉ ሀገሮች ውስጥ የሉም። በቅርቡ ጊዜ እንደሚደርሱ ተስፋ እናደርጋለን። ግን ቴስት መደረጉ መታከሙ ብቻ ሳይሆን አንዳንድ ነገሮች የጉበት በሽታ የሚያባብሱ ነገሮች አሉ። ለምሳሌ ዋናው ትልቁ ነገር አልኮሆል ነው እና እነሱን ነገሮች አቮይድ ማድረግ ይቻላል፣
መጠንቀቅ ይችላሉ። እና ስለዚህ እነኝን ሁኔታዎች በማጤን የበሽታውን ስር መስደድም ሆነ አስፈላጊውን እርምጃ በመውሰዱ ረገድ ጥንቃቄ ሊያደርጉ ይችላሉ። በሌሎች የካንሰር በሽታዎች እንደሚታየው መጀመሪያ ህመሙ ከዛ ከተባለው የሰውነት አካል ሲነሳና ከሌላ የሰውነት አካል ሰውነትን በማዳረስ የሚዛመትበት ሁኔታ እንዳለ ሁሉ በዚህ በጉበት ካንሰር ወቅት ሌሎች የሰውነት ክፍሎች ላይ ያለ የካንሰር አይነት የመምጣት እድሉ ወደ ጉበት የቱን ያህል ከፍ ያለ ነው? ምናልባት በዚህ ረገድ ማወቅ የሚገባን ነገር ካለ?
አዎ፣ እርግጥ ሌላ ቦታ ሌሎች አይነት ካንሰሮች ካሉ ለምሳሌ የኮሎን ካንሰር ወይ ሌላ አይነት ካንሰር ወደ ጉበት ሊተላለፍ ይችላል። ደግሞ ሌላ ሰውነትን በሙሉ የሚያዳርሱ ካንሰሮች ለምሳሌ ሊምፎማ ነገሮች ጉበትንም ሊያጠቁ ይችላሉ እና ለእነሱ ልዩ ምልክት የለም። አንድ ሰው ይሄ ካለው ፕራይመሪ ካንሰር ነው ሰከንደሪ ካንሰር ነው የሚል ነገር የለም። ግን አብዛኞቹ ጉበት ላይ ያሉ ካንሰሮች ሄፓታይተስ ሲ ትልቅ ሚና ይጫወታል።
ዶክተር ዘላለም የሄፓታይተስ ሲም ሆነ የጉበት ካንሰርን በተመለከተ በሕክምና የሚረዱበት ሁኔታ ምርመራውን ጨምሮ ቀደም ሲል ከነበረው መሻሻሉን ገልጠውልናል። እንደ ኢትዮጵያ ባለ የምርመራውም ደረጃዎች አማራጮቹ ውስን ቢሆኑ ሕክምና መድኃኒቱም እንዲሁ በአንጻሩ ውስን ቢሆን የቱን ያህል ግን ህሙማን ሊረዱ ይችላሉ? አማራጮቹ የተወሰኑ እንደሆኑ ከግምት አስገብተን ነው ይህን ጥያቄ የማነሳሉት። ቀድሞ መመርመርና ማወቅ የቱን ያህል በእርግጥ በተጨባጭ ይረዳል?
በአሁኑ ጊዜ እንደሚመስለኝ አንድ ሰው ገንዘብ ካለውና ሌላ ቦታ መሄድ የሚችል ከሆነ እዛ መታከም ይችላል። ግን ለብዙ ሰው ይሄ ነገር አይረዳም። ሁለተኛ ግን ይሄ መሆኑን ከታወቀ አንዳንድ ነገሮችን ማድረግ ይቻላል። አንደኛ የአልኮሆል እና የመሳሰሉትን ነገሮች መተው ያን 20 አመት ብለን ያወራነውን ነገር ሊያሰፋው ይችላል ማለት ነው። ሁለተኛ ደግሞ ወደ ሌሎች ሰዎች እንዳይተላለፍም ይረዳል። ሶስተኛ ኤችአይቪ እንዳለና እንደሌለ ማወቅ ይቻላል። እሱን ከታከመ ደግሞ ሄፓታይተስ ሲውም ሊሻል ይችላል ትንሽ ማለት ነው። እና በአሁኑ ጊዜ እርግጠኛ የዚህ በጣም ውድ የሆነ ኮምቢኔሽን ትሪትመንት ኢትዮጵያ ውስጥ ባይኖርም የጉበት ችግር አለ ተብሎ ከታመነና አንድ ሰው ቴስት ከተደረገ ጥቅም አለው። የተወሰኑ ነገሮች ማድረግ ይቻላል ሰው የሆነና አካባቢ ያሉትን ሰዎች ለማሻል።
ሄፓታይተስ ሲ በአመዛኙ ሳይታወቅ ሰውነት ውስጥ ቆይቶ ከብዙ አመት በኋላ የሚታወቅ እንደመሆኑ በተለይ ደግሞ የካንሰሩ ሁኔታ ዘግይቶ የሚመጣ ከመሆኑ አንጻር ሄፓታይተስ ሲ ሳይታወቅ ረጅም ጊዜ ሰዎች ሳያውቁት ለበሽታው መጋለጣቸውን ሳያውቁ መኖራቸውና በአንጻሩ ደግሞ የጉበት ካንሰር ከብዙ ዓመታት በኋላ የሚመጣ መሆኑ የጉበት ካንሰሩም በመጨረሻ ላይ የሚታወቅበት አጋጣሚ ሊኖር ይችላልና ምን አይነት ሁኔታዎች ከግምት ሊገቡ ይገባል? ቀድም አድርጎ ያሏቸው ጥንቃቄዎችም እንዲሁ ትርጉም ሊኖራቸው ይችላልና።
አዎ፣ እንግዲህ ዋናው አንደኛ ማን ቴስት ይደረግ ማን ቴስት አይደረግ የሚለው ነገር ሁለት ነገሮች ይጠይቃል። አንደኛው አገሪቱ ውስጥ ወይም ደግሞ አገሪቱ ብቻ ሳይሆን በአንድ ከተማ ውስጥ ወይም በአንድ አካባቢ ውስጥ ምን ያህል ነው ችግሩ ሄፓታይተስ ሲ። እንደሱ አይነት ነገሮች ለሀገሩ መታወቅ ያስፈልገዋል። ልክ እንደ ምሳሌ ለምሳሌ ችግሩ 50% ሰዎች ሄፓታይተስ ሲ አላቸው ብንል ትልቅ ነገር ነው 50%። እና ያ 50% እንግዲህ ሀገሩንም መንግስትንም ህቅና ኮሚዩኒቲውንም እነዛ ነገሮች ቴስት ለማድረግ ይገፋፋል ማለት ነው። ግን ችግሩ 5% 6% 4% እንደዛ አካባቢ ከሆነ እና የሀገሩ ሀብትና ኢንፍራስትራክቸር እነዚህ ነገሮች ቴስት ለማድረግ ብዙ ካልሆነ ፕራዮሪቲው ትንሽ ይሆናል ማለት ነው። እንደሚመስለኝ የኢትዮጵያ ኤችሲቪ ብዛት ፕሮባብሊ እንደዛ 4-7% ቢሆን ነው። ከዛ የሚበልጥ ብዙ አይመስለኝም። ሁለተኛ የእያንዳንዱ ሰው ሄፓታይተስ ሲ የመኖሩ እድል ምን ያህል ነው? የአይቪ ድራግ የሚወስድ ከሆነ ሪስኩ ወደ 80-90% ሊሆን ይችላል። ግን ሌላ ምንም የሚታወቅ ሪስክ ከሌለው ባለቤቱ ወይም ወላጆቹ ወይም ሌሎች ሰዎች አካባቢ ያሉት የሴክሹዋል ፓርትነሮች ሄፓታይተስ ሲ ከሌላቸው የጉበት ምልክት ከሌለው ያ ሰውዬ እንግዲህ ቴስት ማድረጉ ትልቅ አስፈላጊ ነገር ላይሆን ይችላል። እና ሶስተኛ ሌላ ከሄፓታይተስ ሲ ጋር የተገናኘ በሽታ ካለ ኤች አይ ቪ ለምሳሌ ካለ ሁሉም ኤች አይ ቪ ያለው ሰው ሄፓታይተስ ሲም ቴስት መደረግ አለበት። እና እንደዚህ አይነት ነገሮች ነው ማየት ያለበት የሚመስለኝ አንድ ሰው ቴስት ከማድረግ በፊት።
ዶክተር ዘላለም ተመስገን በእውቁ የሜዮ ክሊኒክ የተላላፊ በሽታዎች ሕክምና ክፍል የኤች አይ ቪ እና የቲቪ ሕክምና ክፍል ኃላፊ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።
አድማጮች፣ ታዲያ ቃል በገባነው መሰረት የቀድሞ የዩናይት ስቴትስ ፕሬዚዳንት ጂሚ ካርተርን የህመም ሁኔታ የተከተለው ተከታታይ ዝግጅታችን በሚቀጥለው ሳምንት በተለይ በጉበት ካንሰር ላይ ያተኩራል። ቀጠሯችን በሚቀጥለው ሳምንት ይሆን። አሁን ንግድና ምጣኔ ሀብት ነው። በሰሜን ምስራቅ ኢትዮጵያ በተለይ አርብቶ አደሮች በሚኖርባቸው አካባቢዎች በዝናብ እጥረት የተነሳ በርካታ እንስሳት እየሞቱ እንደሆነ ነዋሪዎችና የመንግስት አካላት እየገለጹ ነው። የመኸሩ ዝናብ ዘግይቶ መጀመሩ በእህል ዋጋ ላይ ምን አይነት ተጽዕኖ አሳድሮ ይሆን? በዛሬው የንግድና ምጣኔ ሀብት ዝግጅት እንመለከተዋለን። አዘጋጅና አቅራቢ ሄኖክ ሰማእግዜር።
ዘንድሮ የክረምቱ ዝናብ ዘግይቶ ነው የጀመረው። ከዓመቱ አጋማሽ ጀምሮ በድርቅ የተጠቁ የምስራቅና የሰሜን ምስራቅ ኢትዮጵያ አካባቢዎች ላይ ያለው ተጽዕኖም ከፍ ያለ ሆኗል። በርካታ ከብቶች በአፋርና ሶማሌ ክልሎች ሞተዋል። ድርቁ ያስከተለው ጉዳት ደግሞ ከ4.5 ሚሊዮን በላይ ዜጎችን የምግብ ተረጂ እንዳደረገ የተባበሩት መንግስታት ድርጅት አስታውቋል። አስቀድሞ ከተገመተው የ1.5 ሚሊዮን ጭማሪ መኖሩንም ያክላል የመንግስታቱ ድርጅት ዘገባ። በዛሬው ዕለት የአዲስ አበባ የእህል ነጋዴዎች ማህበር ሊቀመንበርን አነጋግረናል።
ሳሚ ሁሴን እባላለሁ። የአዲስ አበባ እህል ነጋዴዎች ማህበር ሊቀመንበር ነኝ። ማህበራችን በእህል ስራ ላይ በቀጥታ ገበያም በማድረግ ይታወቃል። በአሁኑ ሰዓት አዲሱ ምርት ይመጣል ብሎ ስለሚል ገበሬውን በብዛት እህሉን ወደ ገበያ የሚያቀርብበት ወቅት ነው። ስለዚህ ክረምቱን ተከትሎ ሰው ለአዲሱ ምርት እንትን ለማድረግ ያስቀመጠውም የለቀቀ የሚያወጣበት ስለሆነ በሰሞኑን አሁን ይሄ ገብስ ጥቁር የሚለው እስከ 1,000 ብር ሁሉ የገባበት ሁኔታ ነበረ። አሁን ግን ወደ 900 ብር ዝቅ ብሏል ማለት ነው። ነጭ ገብስም እስከ 900 እስከ 1,000 ይገባ ነበር። አሁን ከ820 እስከ 850 ወርዷል። በቆሎ ድብልቅም እንደዚሁ እስከ 500 ሁሉ የወጣበት ሁኔታ ነበር። አሁን ከዚህ በነሐሴ ወር ከ420 እስከ 450 ነው። አዲሱም ደግሞ የመጣው አዲሱ በቆሎ ከ350 እስከ 400 ነው። የፍንጫ ከ450 እስከ 470 ነው። የፍንጫ በቆሎ እነዚህ የበቆሎ አይነቶች ናቸው። ስንዴ የዳቦ በፊት እስከ 1100 እስከ 1200 ብር ነበረ። አሁን ወርዶ ከ950 እስከ 1000 ብር ነው። የቅንጬ ከ1500 ሁሉ የደረሰበት ወቅት ነበር፣ በተለይ በአለፈው በሰኔና በግንቦት አካባቢ። አሁን ግን ከ1100 እስከ 1200 ነው። ጤፍ ቀይ አሁንም አንጻራዊ ነው። 1100 እስከ 1200 ነው። ሰርገኛ ከ1300 እስከ 1500 ነው። ነጭ ማኛ 1500 እስከ 1700 ነው። እንደየሀገሩና እንደ ጥራቱ ይለያያል ማለት ነው። ከ1500 ይነሳል እስከ 1700 ይቆማል ማለት ነው። ከዚህ በላይ የለም፣ ከዚህ በታችም የለም። ነጭ ጤፍ እንደው እንትን ያላለ ካልሆነ በጥራጥሬ በኩል ይሄን እንደሆነ አሁንም በባቄላ ከ1600 እስከ 1700 ነው። ባቄላ ወፍራሙ እስከ 1750 ይወጣል። አተር 1650 ነው። ምስር እስከ 2800 እስከ 3000 ሁሉ የገባበት ሁኔታ አለ አሁን ምስር። እና ሽምብራም እንደዚሁ ትንሽ ወረድ ይላሉ። ምክንያቱም ታህሳስ ላይ ነው እሱ ገና የምርቱ ጊዜ ስላልደረሰና አሁን ይመጣልም ተብሎ ስለማይጠበቅ እነዚህ ትንሽ ሽምብራና ምስር ናቸው እንትን ያደረጉት እንጂ ባቄላም በአንጻራዊነት ትንሽ ወረድ ብሏል በዚህ ወር። አተርም እንደዚሁ እስከ 800 ሊወጣበት ነበር። አሁን አተር 1650 ወርዷል። እስከ 1600 ማለቃጫጭን አተር።
አቶ ሳሚ ሁሴን የአዲስ አበባ እህል ነጋዴዎች ማህበር ሊቀመንበር፣ ከዚህ ጋር እንግዲህ በዚህ ክረምት የክረምቱ ዝናብ ዘግይቶ ከመጀመሩ ጋር ሲታይ አሁን ያለው ገበያ የእህል ዋጋ ከሌሎች ክረምቶች በምን ይለያል?
እኛ ላይ እንግዲህ በነጋዴ እንትን ነው የምናየው፣ በገበሬ እንትን አይደለም። እህሉ በአሁኑ ሰዓት ምንም ከሌላ ጊዜ ክረምት የተለየ አገባብ አይደለም አሁን እየገባ ያለው። ወደፊት የሚመጣው እንግዲህ የዝናቡ መቆራረጥ ምናምን የሚባለው ነገር በገበሬው በኩል የሚያስከትለውን እንትን የወደ ኋላ እንትኑን ባናቅም፣ በአሁኑ ሰዓት ግን እህል በሌላ የዛሬ ዓመት ነሐሴ እና የዛሬ ዓመት ሐምሌ ከሚገባው እህል ባልተናነስ ሁኔታ ነው። በረንዳችንም በቁጥር በየቀኑ የገበያ ጥናትም አለን፣ የገበያ ቁጥጥርም አለን። ከንግድ ቢሮ ጋር በመጣመር በምናደርገው የእህል ግብይት እንትን የመኪኖች አገባብ ከየክፍለ ሀገሩ መኪና በብዛት እየመጣ ነው ያለው። ምንም አይነት በዚህ እንትን የለውም። ከዛሬ ዓመት ነሐሴ ወር ከሚገባው የዘንድሮ ነሐሴ ወር የሚገባው እንትን አላደረገም። እንደ ዝናቡ እንደሚባለው እንትን በፍጹም እንትን አላደረገንም። እህሉ እየገባ ነው። አሁን ዛሬ ራሱ በጣም ቦታ ሌላ ጊዜ ማክሰኞና ሰኞ፣ ሮብና አርብ ነው በብዛት። ዛሬ ማክሰኞ ራሱ እህል የማይገባበት ቀን የሚባለው ዛሬ ራሱ መቆሚያ አልነበረም። በጣም የገባው መኪና እና ለዚህ ለዋጋው እንትን መውረድ ምክንያት ነው ብዬ የራሴን ግምት ነው።
ምክንያቱ ምንድን ነው ብለው ያስባሉ? ብዙውን ጊዜ እንግዲህ የክረምቱ ዝናብ ዘግየት በሚልበት ጊዜ ገበሬ እየፈራ ምርቱን ወደ ገበያ ይዞ ያለመውጣት ሁኔታ ስላለ የዋጋ መጨመር እንደሚታይ ነው የሚታወቀው። ያው የአቅርቦትና የፍላጎት ጉዳይም ስለሆነ፣ አሁን ግን ለምን ይመስሎታል ምርቱ ወደ ገበያ እየገባ ያለው? ምን ምክንያት አለው? የተለየ ነገር ካለ
እንግዲህ ይህንን ምናልባት የግብርና ባለሙያዎች ቢናገሩት የተሻለ ነው። እኔ ነጋዴ ነኝ፣ ነጋዴ ነው የምወክለው። እህሉ ሲመጣ ተቀብሎ ለበላተኛው ለተጠቃሚው ማድረስ ነው።
በዚህ ባለፈው ዓመት ውስጥ ከ270 ሚሊዮን በላይ የግብርና ምርት መገኘቱን የኢትዮጵያ ግብርናና የገጠር ልማት ሚኒስቴር ያወጣቸው መረጃዎች ይጠቁማሉ። ሆኖም በቀጣዩ ዓመት ምርት ላይ የዝናብ እጥረቱ የሚኖረው ተጽዕኖ አሳሳቢ መሆኑን የዓለም አቀፍ ድርጅቶች በመግለጽ ላይ ናቸው። በአዲስ አበባ የምጣኔ ሀብት አማካሪው ዶክተር ደምስ ጫን ያለው የዝናብ እጥረቱ ሊያስከትል የሚችለው የዋጋ ጫና የክረምቱ ዝናብ ዘግይቶም ቢሆን በመጀመሩ ተቃሏል ይላሉ።
ክረምቱ እንደሰማችሁት መኸሩ ትንሽ ዝናቡ አመጣጡ ጥሩ አልነበረም፣ ግን አሁን ላይ እየዘነበ ነው። ቢሆንም ለዋና መጀመሪያ በረዥም ዝናብ ለሚበቅሉ እህሎች ጥሩ አልነበረም የሚል ድምዳሜ ላይ ነው የተደረሰው። በነገራችን ላይ የመኸሩ ብቻ ሳይሆን በልጉ ላይም እንደዚሁ ትንሽ የዚህ የዝናቡ መዛባት ጉዳይ ችግር እንደ ፈጥሮ እንደነበር ነው እንግዲህ በምርት ላይ የሚታየው።
እንግዲህ ብዙውን ጊዜ ከአስቀድሞ እንግዲህ አንድ አመት የዘለቀ ነው የሚሆነው ሁለት የምርት ወቅቶች ላይ የዝናቡ ሁኔታ ያልተስተካከለ ከሆነ። በአጠቃላይ በገበያ በተለይ ደግሞ በሸማቹ ላይ የሚኖረው ተጽዕኖ ከአቅርቦት ጋር የተያያዘ ስለሚሆን ምንድን ናቸው በአቅርቦት በኩል ያሉ እክሎች?
እንደምታውቀው ዋጋ የሚወሰነው በገበያ ላይ ያለ የፍላጎትና የአቅርቦት መመጣጠን ወይ አለመመጣጠን የሚፈጥሩት ሁኔታ ነው። አቅርቦትን ከሚወስኑት ነገሮች አንዱ ምርት ነው ራሱ፣ በወቅቱ የተመረተ የምርት መጠን
ሲሆን ሁለተኛው ግን የተመረተው ምርት መጠን ለብቻው አቅርቦቱ ላይ ችግር የለውም። ለገበያ ላይ የቀረበው ይሄም እንግዲህ መጠን ነው። የገበያ ላይ የሚኖረው መጠን ደግሞ የግዴታ ዘንድሮ የተመረተው ምርት ብቻ አይደለም። ቀደም ሲል የተመረተውና በስቶር ሊቆይ የሚችሉ ቆይተው የሚወጡ ሊኖር ይችላሉ። ከዛ በተጨማሪ ደግሞ በወቅቱ በገበያው በሀገር ውስጥም ባይመረት ለምሳሌ በሀገር ደረጃ ስናወራ ማለት ነው መንግስት ከውጪ አስገብቶ ገበያው ላይ ዋጋንም ለማረጋጋት ብሎ የሚያደርገው ለምሳሌ በስንዴ ለረዥም ጊዜ ስናደርግ የነበረው ነው ሁኔታ አቅርቦት ውስጥ የሚካተት ነገር ነው። ስለዚህ እነዚህ ተደምረው ነው አቅርቦት የሚለውን የሚወስኑት። እስካሁን ድረስ ሲግኒፊካንት የሆነ የዋጋ ጭማሪ አለ የሚል እየሰማን አይደለም፣ እያየንም አይደለም። ግን አሁን በምንለው ምክንያት ተፈጠረ የምንለውን ችግር ግን ልናየው የምንችለው አሁን አይደለም። ኦኬ ስፔኩሌተርስ ሊኖሩ ይችላሉ፣ ግን አሁን የሚደረገው ኢንተርቬንሽን እስካሁን ድረስ በዋጋ ላይ በዚህ በአጭር ጊዜ ውስጥ የታየ ጭማሪ ብዙም የለም።
አድማጮች፣ እናንተ በምትኖርባቸው አካባቢዎች ለሸመታ ወጥታችሁ የተመለከታችሁትን የገበያ ዋጋ በሚመለከት እስቲ አስተያየቶቻችሁን ላኩልን። በዚህ ዙሪያ በፌስቡክ ቪኦኤ አምሃሪክ፣ በኢሜይል ደግሞ ሆርን ቪኦኤ ኒውስ .com አስተያየቶቻችሁን እንድትልኩልን እንጠይቃለን። ይህ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የደቡብ ሱዳን ፕሬዚደንት ሳልቫኪር በኢጋድ መሪዎች እርዳታ አዲስ አበባ ላይ የተደረሰውን የሰላም ስምምነት እንደገና እንዲዘገይ ካደረጉ በኋላ አሁን በመጨረሻ ሰነዱን ለመፈረም የተዘጋጁ ይመስላል። ይህም ላለፉት 20 ዓመታት በላይ የዚያችን ምስራቃዊት አገር እድገት አሽመድምዶ ያቆየው የአንጃዎች ውጊያ ከፍጻሜ ሊደርስ እንደሚችል የጠቆመ የተስፋ ምልክት ነው። ባለፈው ነሐሴ 24 2007 ዓ.ም ነበር በኢጋድ የቀረበው የሰላም ስምምነት ሰነድ ተፋላሚ ወገኖቹ እንዲፈርሙበት ቀነ ገደብ የተሰጠው። ሆኖም በስምምነቱ ዝርዝር ውስጥ አንዳንድ ያልተስማማሁባቸው ነገሮች ስላሉ ወደ አዲስ አበባ ተመልሼ ከመፈረሜ በፊት በጉዳዩ ላይ ከመንግሥቴ ጋር መምከር እችል ዘንድ ተጨማሪ 15 ቀን ይሰጠኝ ሲሉ ፕሬዚደንት ሳልቫኪር ጠየቁ። የተቃዋሚ መሪው ሪክ ማቻር እና ሌሎች ጉዳዩ የሚመለከታቸው ወገኖች ግን በሰነዱ ላይ ይፈርሙ እንጂ በነገሩ መጓተት ብዙዎች ተሰላችተዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። በፕሬዝደንት ሳልቫኪርና ሪክ ማቻር መካከል የፖለቲካ ሽኩቻ ተፈጥሮ በደቡብ ሱዳን ውጊያው ከሁለት ዓመታት በፊት እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ.ም ከተጀመረ ወዲህ ቁጥራቸው ያልታወቀ ብዙ ሰዎች ተገድለዋል። ከ2 ሚሊዮን በላይ ከቤት ንብረት ተፈናቅለዋል። ግጭቶቹ አሁንም አላቆሙም፣ እንደቀጠሉ ናቸው። ኪር ጉዳዩን ላጥናና እፈርማለሁ፣ እስከዚያው ጊዜ ይሰጠኝ ባሉበት በአሁኑ ወቅት እንኳ ውጊያው አላቆመም። ከሁለት ቀናት በኋላ ግን የተባበሩት መንግስታት ድርጅት ውጊያው እንዲቆምና ስምምነቱ እንዲፈረም ለማበረታታት ተጨማሪ እርምጃዎችን እወስዳለሁ ብሏል። ከእርምጃዎቹ መካከልም ዓለም አቀፍ የጦር መሳሪያ ማዕቀብ አስፈላጊነት አንዱ ነው። ፕሬዚደንት ሳልቫኪር ለዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ ስልክ ደውለው ሰነዱ ላይ የነበሩን ችግሮች ተወግደዋል፣ በስምምነቱ ላይ የኔን ስም ለማከል አቅጃለሁ ብለዋል ይልና ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ የሰላሙ ስምምነት በተቃዋሚው መሪ ሪክ ማቻርና ሌሎች ቁልፍ ቡድኖች መፈረሙን በደስታ ተቀብላለች። የደቡብ ሱዳን መንግስትም የእነርሱን ፈለግ በመከተል ይፋ ስምምነቱን ይፈርም ዘንድ ጥሪ እናቀርባለን። የሰላም ስምምነት ሰነዱ የኢጋድ ብቻ ሳይሆን የእንግሊዝ፣ የኖርዌይ፣ የቻይና፣ የአፍሪካ ህብረትና የዓለሙ ድርጅት ድጋፍ አለው። ዩናይትድ ስቴትስ ከዓለም አቀፍ ሸሪኮች ጋር በመሆን የሰላም ሂደቱን በሚያደናቅፍ ወገን ላይ ስለሚወሰደው እርምጃ ትመክራለች። ፕሬዚደንት ኦባማም ሂደቱን የሚያደናቅፍ የሚከፍለው ዋጋ እንደሚኖር ግልጽ አድርገዋል ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ለማጠቃለያ በቂ ሰዓት የለንም። አሉላ፣ አንድ
ጥሩ ዜና አለ።
ጥሩ ዜና ግን የገንዘቤን አሸንፋለሁ ባለችው መሰረት ቃሏን ጠብቃ አሸንፋ ወርቅ አግኝታለች ለኢትዮጵያ በ1500 ሜትር። እሁድ ደግሞ ሌላም አላት በ5000 ግማሽ ፍጻሜ። ያኔ ደግሞ እንዲቀናት እንመኛለን።
ልክ ነው። የእህቷ ጥሩነሽ ዲባባ ከሰባት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር በ2008 ዓመተ ምህረት እዚያው ቤጂንግ በበርድስ ኔስት ወይም የወፍ ጎጆ ቀጥታ ትርጉም ስቴዲየም በኦሎምፒክ በ5ና በ10 ሺህ ሩጫ ውድድሮች በሁለቱም የወርቅ ሜዳሊያ ማግኘቷ ታሪክ መስራቷ ይታወሳል።
የቤተሰብ ነው ጉዳዩ።
ስፖርት ባህላችን ነው ብለናል አድማጮች። ዝግጅታችንም በዚሁ ሊጠናቀቅ ነው። የትግርኛው ስርጭት ይቀጥላል። በእኛ በኩል
እኛ ግን በ22 በ19 በ25 ሜትር ባንድ ስናስተላለፍ የቆየነውን ፕሮግራም ወይም ዝግጅት እዚህ ላይ ያጠቃለናል። ያስተናገርናችሁ አዲሱ አበበና
አሉላ ከበደነን። ነገ ረቡዕ ምሽቱ 3 ሰዓት ላይ መደበኛው ዝግጅታችን፣ ከምሽቱ 1 ሰዓት ላይ ደግሞ
እስከ 1:30
ልዩ ዝግጅት ይኖረናል።
እስከ ነገ ደህና ደሩ። The Voice of America.